ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በዛሬ መስከረም 25 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። 11ኛው የኢህአዴግ ጉባኤ ጠቅላይ ሚኒስትር አብይ አህመድን በሊቀመንበርነት፣ አቶ ደመቀ መኮንንን በምክትል ሊቀመንበርነት መረጠ። የአቋም መግለጫም አውጥቷል።
ድርጅቱ ለውጡን በብቃትና በሚፈለገው ፍጥነት መርተን ወደ ግብ ለማድረስ በጋራ እንሰራለን። ሁለተኛ
የአቋም መግለጫውን ያነበቡት የግንባሩ አባል የሆነው የአዴፓ ማዕከላዊ ኮሚቴ አባልና የአማራ ክልል ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ናቸው። ዘገባ ይኖረናል።
በሌላ ዘገባ የኢትዮጵያን ሰብአዊ መብት ሁኔታ የሚገመግም ሰነድ ለተባበሩት መንግስታት ድርጅት የሀገራት ማገገሚያ መድረክ ቀረበ።
ትንሽ አይን ያወጣ የሚመስል ራስን ያለ አግባብ ያለ ቦታው የመከላከል ስሜት ነበር እና አሁን ባለው የመንግስት ባህሪና ለውጥ እንዲህ ያለ መካረር፣ እንዲህ አይነት ድክመቶችም ሲነገሩት አሻፈረኝ የሚል የመንግስት ተወካይ ይኖራል ብዬ አልጠብቅም።
ይሄ የመገማገሚያ መድረክ ላይ አንድ አብረው ያቀረቡት ስብስብ ለሰብአዊ መብቶች በኢትዮጵያ ዳይሬክተር የሆኑት አቶ ያሬድ ኃይለማርያም ናቸው። ይዘናቸዋል። በሌላ ዘገባችን ኢትዮጵያውያንና ኤርትራውያን በደብረ ማርቆስ
ምንም አይነት ቤቱ ሳይነካ ያው ከዚህ በፊት ብኬሪ ራሷ ሻይ የምትጠጣባት የነበረች ብኬሪ ተሰቅላ ነው ግድግዳ ላይ ያገኘኋት።
ሳያውሉ ሳያድሩ እኛም ብለው ነው የመጡት። ሀብት ንብረት እኮ አፍርተዋል አላቸው። ከዚህ የሚፈልጉት ነገር የለም፣ ህዝቡን ነው የፈለጉት።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። ካለፈው ረቡዕ ጀምሮ በሐዋሳ ሲካሄድ የቆየው የኢህአዴግ 11ኛው ድርጅታዊ ጉባኤ ዛሬ በማጠናቀቂያ ቀኑ የግንባሩ ሊቀመንበርና ምክትል ሊቀመንበር ምርጫ አካሂዷል። በዚህ መሰረት ዶክተር አብይ አህመድ የግንባሩ ሊቀመንበር፣ አቶ ደመቀ መኮንን ደግሞ ምክትል ሊቀመንበር በመሆን በድጋሚ መመረጣቸው ታውቋል። ዛሬ በተካሄደው ምርጫ ከነበሩት አባላት መካከል ከ180 177 ሰዎች ተገኝተው ድምጽ ሰጥተዋል። ከነዚህም ውስጥ 176 ድምጽ በማግኘት ሊቀመንበር ሆነው የተመረጡት ዶክተር አብይ አህመድ ናቸው። ለምክትል ሊቀመንበርነት በተሰጠው ድምጽ ደግሞ 149 በማግኘት አቶ ደመቀ መኮንን ተመርጠዋል። ባለፈው መጋቢት ወር ላይ የጉባኤውን አድርጎ የነበረው ኢህአዴግ ቀደም ብሎ በፈቃዳቸው ስልጣናቸውን የለቀቁትን የቀድሞውን የግንባሩ ሊቀመንበር አቶ ኃይለማርያም ደሳለኝን ለመተካት ባደረገው ምርጫ ነበር ዶክተር አብይ አህመድ ለመጀመሪያ ጊዜ በግንባሩ ሊቀመንበርነት የተመረጡት።
የአሜሪካ ድምጽ ሬዲዮ ጣቢያ ከሀውሳ ቋንቋ አገልግሎት ሰራተኞች መካከል ከግማሽ በላይ የሚሆኑትን ከስራ እንዳባረረ ወይም የስራ ዘመናቸው እንዲያበቃ ሀሳብ ማቅረቡን ትላንት አስታወቀ። ቪኦኤ ከዚህ ውሳኔ የደረሰው ግለሰቦቹ ከአንድ የምዕራብ አፍሪካ ባለስልጣን ከአግባብ ውጭ ክፍያ ተቀብለዋል ተብሎ የተካሄደባቸው ምርመራ ተከትሎ ነው። በፌዴራሉ መንግስት የሚታገዘው የዜና አገልግሎት ዳይሬክተሯ አማንዳ ቤኔት የተወሰደውን እርምጃ አስመልክቶ ጠቅላላ የቪኦኤ ሰራተኞችን በኢሜይል አሳውቀዋል። በፌዴራሉ ሕግና መመሪያ መሰረት 15 የሀውሳ ቋንቋ አገልግሎት ሰራተኞች ከስራ እንዲሰናበቱ ወይም የስራ ዘመናቸው እንዲያበቃ ሀሳብ ማቅረቡን ስንገልጽላችሁ ጥልቅ ሀዘን እየተሰማኝ ነው ብለዋል ዳይሬክተሯ አማንዳ ቤኔት። የአፍሪካ ክፍሉ ዋና ዳይሬክተር አቶ ንጉሴ መንገሻ በበኩላቸው ሲያስረዱ የቪኦኤ ሰራተኞች አግባብነት የሌለው የገንዘብ ክፍያ ከየትኛውም ወገን መቀበል የተከለከለ መሆኑን በግልጽ ይረዳሉ ብለዋል። የቪኦኤ ሀውሳ አገልግሎት ቅድሚያ ለናይጄሪያ ሰጥቶ በሚያስተላልፈው ስርጭት በሳምንት 20 ሚሊየን የኒጀር፣ ጋና፣ ቻድ እና ካሜሮን አድማጮችን ያዳርሳል።
የ2018 የኖቤል ሰላም ሽልማት ለሁለት የሰብአዊ መብቶች እንዲጠበቁ ከፍተኛ አስተዋጽኦ ላበረከቱ ሰዎች ተሰጥቷል። አንደኛው ኮንጎ ዴሞክራሲያዊ ሪፐብሊክ ውስጥ በተፈጸመው የአስገዳጅ ወሲብ አመፃዎች ጉዳት የደረሰባቸውን የረዱት የማህፀን ሐኪም ዴሞስ ሙክዌ ናቸው። ሁለተኛው ኢራቅ ውስጥ በጽንፈኛው እስላማዊ መንግስት ነኝ በሚለው ቡድን ከተካሄደው ወሲብ አርነት ያመለጡ የሰብአዊ መብቶች ታጋይዋ የያዚድ ብርሄሰብ አባል ናዲያ ሙራድ ናቸው። አድማጮች፣ አጠር ያሉትን የዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ጉዟችንን ነው። 11ኛው የኢህአዴግ ጉባኤ ጠቅላይ ሚኒስትር አብይ አህመድን በሊቀመንበርነት አቶ ደመቀ መኮንንን ደግሞ በምክትል ሊቀመንበርነት መርጧል። በድምጽ አሰጣጡ ጠቅላይ ሚኒስትር አብይ አህመድ ከ177ቱ ድምጾች 176 አግኝተዋል። ምክትል ሊቀመንበር አቶ ደመቀ መኮንን ደግሞ 149 ድምጽ በማግኘት ምርጫው ተጠናቋል። ከዚህ በተጨማሪም ኢህአዴግ ማምሻውን ጉባኤውን ሲያጠናቅቅ ባለ 7 ነጥብ የአቋም መግለጫ አውጥቷል። መግለጫውን ያነበቡት የግንባሩ ድርጅት አባል የሆነው የአዴፓ ፓርቲ ማዕከላዊ ኮሚቴ አባልና የአማራ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን ናቸው። እንግዲህ በዚህ መግለጫ ላይ እንደተነበበው ዴሞክራሲን በማስፋትና ሀገራዊ መግባባትን ለመፍጠር የበርካታ ስራዎች መሰራታቸውን፣ ከዚህም አንጻር የፖለቲካ ምህዳሩን ለማስፋት የመድብለ ፓርቲ ስርዓት እንዲጠናከር ለመስራትም ግንባሩ ቃል መግባቱን ተናግረዋል። በአንዳንድ የሀገሪቱ ክፍሎች የዜጎች መብት ጥሰት የሚስተዋል መሆኑን ጠቅሰው የህግ የበላይነት እንዲረጋገጥ የማንነት ጥያቄዎችም ከጎረቤት ሀገራት ጋር በህግ አግባብ እንዲፈቱ ማድረግ፣ ምርታማነትን ማሳደግ የሚሉ ነገሮችን አንስተዋል። እስቲ አንደኛ ብለው ከአቋም መግለጫዎች ውስጥ ያነበቧቸውን እንስማ።
በሀገራችን ህዝቦች አነሳሽነትና በኢህአዴግ መሪነት ሀገራችን ወደ ተስፋ ሰጪ የለውጥ ምዕራፍ ገብታለች። ይህ የለውጥ ምዕራፍ የፈነጠቀው የተስፋ ብርሃን በኢትዮጵያውያን ልብ ውስጥ መነቃቃትን ከመፍጠሩን ባሻገር ለዘመናት ተኮራርፈው የዘለቁ ወገኖች እንዲታረቁ፣ የታሰሩ እንዲፈቱ፣ የተለያዩ እንዲገናኙ በማድረግ ብሔራዊ መግባባት ከፍ እንዲል ትልቅ አስተዋጽኦ እንዳበረከተ በጉባኤያችን ታይቷል። በመሆኑም በአገራችን እየተመዘገበ ያለው ለውጥ ህዝባዊ፣ ህገ መንግስታዊና ኢህአዴጋዊ መሆኑ ላይ በመተማመን ለውጡ እንዳይቀለበስ የጉባኤው ተሳታፊዎች የየራሳችንን ታሪካዊ ኃላፊነት መወጣት እንዳለብን የጋራ አቋም ወስደናል። ኢህአዴግ እንደ ግንባር ጠንካራ ያስተሳሰብ አንድነት በመያዝ ከአሰራር ከአደረጃጀትና ከአመራር ግንባታ አንጻር ያሉበትን ጉድለቶች ፈትሾ በማስተካከል እንዲሁም ጥናት ላይ በመመስረት የርዕዮተ ዓለም ማልማትና ማሻሻልን ከግምት ውስጥ በማስገባት ድርጅቱ ለውጡን በብቃትና በሚፈለገው ፍጥነት መርተን ወደ ግብ ለማድረስ በጋራ እንሰራለን። ሁለተኛ
አቶ ንጉሱ ጥላሁን ሁለተኛ አካሉበት 7 ነጥቦችን ይዘረዝራሉ። በዚህ መግለጫም ላይ የተለያዩ አካላትን እየጠቀሱ ከኢህአዴግ ጋር የሚኖራቸውን ቀጣይ የስራና የስራ ሂደት ተናግረዋል። ለምሳሌ በዲፕሎማሲው መስክ የኢትዮጵያና ኤርትራ ግንኙነት በተመለከተ፣ ስርዓት አልበኝነትን ለማስወገድ፣ የህግ የበላይነትን ለማረጋገጥና እንደዚህ አይነት ዜጋ ለመፍጠር ወጣቶችን በተመለከተ ንግግር አድርገዋል። መላ ህብረተሰቡንም የተመለከተ ንግግር በዚህ መግለጫ ላይ ተካቷል። ምሁራን በእውቀታቸው ሀገራቸውን እንዲያግዙም በዚህ መግለጫ ተጠይቋል። ከዚህ ቀደም በኢህአዴግ ጉባኤ ላይ የተቃዋሚ ወይም የተፎካካሪ ፓርቲ አባሎችን በቀጥታ የሚመለከቱ ንግግሮች ሲደረጉ አይስተዋሉም ወይም አይደመጡም። በዚህ መግለጫ ግን የተቃዋሚ ፓርቲዎችንም በተመለከተ ንግግር አድርገዋል።
የተከበራችሁ የተፎካካሪ ፓርቲዎች፣ ምንም እንኳን የተለያየ ፖለቲካ አቋም ቢኖረንም የሀገራችን ህዝቦች የመልማት ሰብአዊና ዲሞክራሲያዊ መብቶቻቸውን ማረጋገጥ የጋራ አጀንዳዎቻችን መሆናቸውን በውል እንገነዘባለን። እስካሁን ባለው ጊዜ በጥላቻና በመጠፋፋት ፖለቲካ በመጠመዳችንና በጠላትነት በመታያየታችን ብዙ እድሎች አመልጠውናል። ስለሆነም ወቅቱ የሚጠይቀውን አንድነትና የአብሮነት መንፈስ በመተጋገዝና በመርህ ላይ የተመሰረተ ትግል በማድረግ ሀገራዊ ለውጡ ወደ ላቀ ደረጃ ለማሸጋገር በሚደረገው ጥረት የበኩላችሁን ገንቢ ሚና እንድትጫወቱ ጥሪያችን በአክብሮት ስናቀርብላችሁ የፖለቲካ ምህዳሩን የሚያሰፉ ተቋማትን፣ አሰራሮችንና አደረጃጀቶችን በማሻሻል ምቹ ሁኔታ ለመፍጠር በቁርጠኝነት ለመስራት የተዘጋጀን መሆናችንን እንገልጽላችኋለን።
የህግ አካላትም የህግ የበላይነትን በሀገሪቱ እንዲያረጋግጡ ጥሪ ቀርቧል። አድማጮች ይህንን ዜና የተመለከተ ዝርዝር ዘገባ ከምሽቱ 3 ሰዓት ላይ ይዘን እንመለሳለን።
ወደሚቀጥለው ዘገባችን ነው የምናልፈው። በየአራት አመቱ ለሚካሄደው የተባበሩት መንግስታት የሰብአዊ መብት ምክር ቤት የኢትዮጵያን ሰብአዊ መብት አያያዝ ሁኔታ ለመገምገም የሚያስችል ሰነድ ቀረበ። ሰነዱን ያቀረቡት 9 የዓለም አቀፍና የሀገር ውስጥ ታዋቂ የሰብአዊ መብት ተሟጋች ድርጅቶች ናቸው። ከነዚህ ድርጅቶች አንዱን ስብስብ ለሰብአዊ መብቶች በኢትዮጵያ ዳይሬክተር አቶ ያሬድ ኃይለማርያም ጽዮን ግርማ አነጋግራቸዋለች።
በየአራት አመቱ በሚካሄደው የተባበሩት መንግስታት የሰብአዊ መብት ምክር ቤት መድረክ ላይ ኢትዮጵያ ለሶስተኛ ጊዜ ተሳታፊ ሆና ትቀርባለች። በዚህ ጉባኤ ላይ ውይይት የሚደረገው ከ197 በላይ የዓለም ሀገሮች መካከል እንደሆነ ከዚህ ቀደም የነበሩት ውይይቶች ያሳያሉ። አገራቱ የሰብአዊ መብት አያያዛቸውን በሚመለከት ሪፖርት የሚያቀርቡበት እንዲሁም የሚቀርብባቸውን ወቀሳና ትችት አዳምጠው የሚያሻሽሉትን አሻሽላለሁ የሚሉበት፣ ያልተስማሙትን ደግሞ ምክንያታቸውን ገልጸው አለመስማማታቸውን የሚያስረዱበት ስብሰባ ነው። አገራቱ እንዲያሻሽሉ የሚነገራቸውን ምክረ ሀሳብ የሚቀርበው በሰብአዊ መብቶች ዙሪያ የሚሰሩ ድርጅቶች አጠናቅረው በሚያቀርቡት ሪፖርት መሰረት ነው። ከዚያ እንግዲህ ከአራት አመት በኋላ ተመልሰው ሲመጡ አሻሽለው እንደሆነም ወይም ደግሞ የባሰ ሁኔታ ተፈጥሮ እንደሆነ ይተያያሉ፣ ይገማገሙበታል። እና ከአራት አመት በኋላ ዘንድሮ ለሚደረገው ሪፖርት 9 የሚሆኑ ድርጅቶች ኢትዮጵያን በተመለከተ ሰነድ አደራጅተው አቅርበዋል። ከነዚህም ውስጥ አንዱ መቀመጫውን ብራስልስ ያደረገ ስብስብ ለሰብአዊ መብቶች በኢትዮጵያ የተሰኘ ድርጅት ይገኝበታል። እና ዳይሬክተሩ አቶ ያሬድ ኃይለማርያም ስለቀረበው የሰነድ ይዘትና ተያያዥ ጉዳዮች ነው ላነጋግሮት በስልክ መስመር ላይ የሚገኙት። አቶ ያሬድ፣ በዚህ በተባበሩት መንግስታት የሰብአዊ መብት ምክር ቤት ጉባኤ ላይ ኢትዮጵያ ለሶስተኛ ጊዜ ነው የምትቀርበው። ሁለት ጊዜ በቀረበች ጊዜ በሰብአዊ መብት ጉዳይ አያያዞች ላይ ጠንከር ያሉ ትችቶች ተሰንዝረውባት ነበር። የተወሰኑትን ተቀብላ የተወሰኑትን ደግሞ ሳትቀበል፣ እንዲያውም የማስታውሰው በ2010 ላይ ስትሳተፍ ሰብአዊ መብት ጉዳዮችን በሚመለከት 159 ጉዳዮች እንድታሻሽል ተነግሯት 9ኙን ተቀብላ ሌላውን ግን ሳትቀበል እንደቀረች ሲዘገብ ቆይቷል። እና አሁን እንግዲህ ይሄ ከነዚህ በኋላ ለሶስተኛ ጊዜ የምታቀርቡት ነው። እና በማሻሻል ደረጃ አሻሽላለች ብላችሁ የገመገማችሁት የሰብአዊ መብት ሁኔታ አለ በዚህ ሰነድ ላይ?
አዎ፣ ኢትዮጵያ በሁለተኛው የግምገማ ጊዜ ወደ 133 የሚሆኑ አስተያየቶችና ምክር አዘል ማሳሰቢያዎች ተሰጥቷታል። እኛ ያተኮርነው በተወሰኑት በፖለቲካና በሲቪክ መብቶች ላይ ስለሆነ በ49ኙ ላይ ነው ትኩረት አድርገን የሰራ ነው። አብዛኛው ከዚህ ከኢኮኖሚ፣ ከማህበራዊ፣ ከባህል መብቶች ጋር በተያያዙ የቀረቡባትን አብዛኛዎቹን አስተያየቶች የመቀበል አዝማሚያ አለ። በእነዚህኛዎቹ ላይ የተወሰኑ ለውጦች አይተናል። የፖለቲካ እስረኞች እንዲለቀቁ ተደጋግሞ የቀረበው ጥያቄ አሁን በቅርቡ በሀገሪቷ በታየው የፖለቲካ ለውጥ ምክንያት መልስ አግኝቷል። አብዛኛዎቹ የፖለቲካ እስረኞች ተፈተዋል። ሁለተኛ፣ የፖለቲካ ምህዳሩ በተወሰነ ደረጃ ክፍት እንዲሆን እድል ተፈጥሯል። የመንግስት ባለፉት አመታት የጸረ ሽብር ህጉን መጠቀሚያ በማድረግ የሀሳብን የመግለጽን ነጻነት ያፍን ነበር። ጋዜጠኞች በዛ ህግ ይከሰሱ፣ ይታሰሩ ነበር። የፖለቲካ ፓርቲ አመራሮች ተመሳሳይ ችግር ይገጥማቸው ነበር። ያ እንዲቆም የቀረበው ጥሪ በተወሰነ ደረጃ ህጉ ገና ባይሻሻልም ግን በዛ ህግ ምክንያት የታሰሩ ጋዜጠኞች፣ የተከሰሱ ጋዜጠኞች፣ የፖለቲካ አመራሮች ተፈተው እንደውም ሽብርተኛ የተባሉ ድርጅቶች ሁሉ ያ የተለጠፈባቸው ስም ሁሉ እንዲነሳ ተደርጓል እና እነዚህ ነገሮች እንደ በጎ መሻሻል አድርገን ገልጸነዋል። ሌላው ደጋግሞ ይቀርብ የነበረው ጥያቄ የጸረ ሽብር ህጉ፣ የበጎ አድራጎት ድርጅቶችን የሚመለከተው የማህበራት ህግ፣ የሚዲያ ህጉ ጭምር እንዲሻሻሉ እንዲለወጡ ድጋሚ ማሳሰቢያ ሲቀርብ ባለፉት ግምገማዎች ኢትዮጵያ አልቀበልም ትል ነበረ። አሁን በለውጡ ዶክተር አብይ ጠቅላይ ሚኒስትሩ በአደባባይ ወጥተው እነዚህ ህጎች እንዲሻሻሉ እንጥራለን ብለዋል። ይሄንን ህግ ሊገመግም የሚችል አንድ ኤጀንሲ ማቋቋመው ስራ እየተሰራ ነው። ይሄ እንደ በጎ ጅምር ነው ብለን ይሄንንም ተቀበልናል።
እንዳሉት ቀደም ብለው እንደተቀሰሱት የተሻሻሉ ያላችኋቸውን አካታችኋል። ያልተሻሻሉ መሻሻል ይገባቸዋል። ከዚህ በኋላ ተመልሳ እንግዲህ ከአራት አመት በኋላ ኢትዮጵያ በዚህ ጉባኤ ላይ ስትገኝ አሻሽላ መቅረብ ይገባታል ብላችሁ ያቀረባችሁት በምክር ሐሳብ ደረጃ የጠቆማችሁት ምንድነው?
በምክር ሐሳብ ደረጃ የጠቆምናቸው ነገሮች ጓድራጎት ድርጅቶች የሚተዳደሩበት ህግ በአስቸኳይ እንዲሻሻል፣ ይሄ ህግ በስራ ላይ በዋለበት ጊዜ ውስጥ ፍቃዳቸውን የተነጠቁ ያላግባብ ስራቸውን እንዲያቆሙ የተደረጉ በመብት ጉዳይ ላይ ይሰሩ የነበሩና በዚህ ህግ ምክንያት ወደ ሌላ አቅጣጫ እንዲያተኩሩ የተደረጉ ድርጅቶች ሁሉ በአስቸኳይ ወደ ነበሩበት መደበኛ ስራቸውን እንዲሰሩ ፍቃዳቸውም ተነጥቆ ከሆነ እንዲመለስ ማሳሰቢያ አቅርበናል። ሁለተኛ የጸጥታ ኃይሎች አሁንም ጭምር አሁን በቅርብ ጊዜ በአዲስ አበባ ውስጥ በተደረገ ሰልፍ ላይ ሰዎች ተገለዋል፣ ጋምቤላ ላይ ሰዎች ተገለዋል። ስለዚህ ይሄ ሀሳባቸውን አደባባይ ወጥተው የሚገልጹ ዜጎችን አላስፈላጊ የሆነ ኃይል በመጠቀም የማጥቃቱ የጸጥታ ኃይሎች እርምጃ በአስቸኳይ እንዲቆም፣ እነዚህ የጸረ ሽብር ህጉ የሚዲያ ህጉ ጨምሮ ሌሎችም በዜጎች መብት ላይ ማዕቀብ የሚጥሉ እና ኢትዮጵያ በዓለም አቀፍ ደረጃ የተጣሉባትን ግዴታዎች ሰብአዊ መብትን በማክበር ደረጃ የተጣሉባትን ግዴታዎች እንዳታከብር እንቅፋት የሆኑ ህጎች በአስቸኳይ እንዲሻሻሉ ጠይቀናል። በሰብአዊ መብት ተሟጋቾች ላይ የሚደረጉ ወከባዎች አሁንም አልፎ አልፎ ይታያሉ። እነዚህ መቆም አለባቸው። እነዚህም አሳስበናል።
አቶ ያሬድ፣ እንግዲህ እንደሚታወሰው ቀደም ሲል የነበረው ሁለቱ ላይ ኢትዮጵያ ጠንካራ ወቀሳ በሀገራቱ በመሪዎቹም በጥያቄ በሚነሳበት ጊዜ ጠንካራ ወቀሳ አቅርቦባት በምላሹም የተካረሩ ውይይቶች እንደነበሩ ይታወሳል። እና አሁን ደግሞ እንግዲህ በመግቢያው ላይ ያን ጊዜ ከተነሱት ውስጥ በተለይ እስረኞችን መፍታት፣ ስቃይ ተግባራት መፈጸም እንደዚህ መቆም ተሻሻሉ ያሏቸው ነጥቦች አሉ። እና በዚህኛው ስብሰባ ምን ይጠብቃሉ?
እንግዲህ ያኔም ነገሮቹ እንዲካረሩ ያደረገው በወቅቱ የነበረው የመንግስት ባህሪ ነው። በዓለም አቀፍ ደረጃ በማስረጃ ተደግፎ እንዲህ አይነት ችግር አለብህ ሲባል አያገባችሁም፣ የውስጥ ጉዳይ ነው፣ ይህን አንቀይርም፣ ኢትዮጵያ ውስጥ በሰዎች ላይ የማሰቃየት ተፈጽሟል ሲባል አልተፈጸመም ብለው ይከራከሩ የነበሩ ትንሽ አይን ያወጣ የሚመስል ራስን ያለ አግባብ ያለ ቦታው የመከላከል ስሜት ነበር እና አሁን ባለው የመንግስት ባህሪና ለውጥ እንዲህ ያለ መካረር፣ እንዲህ አይነት ድክመቶችም ሲነገሩት አሻፈረኝ የሚል የመንግስት ተወካይ ይኖራል ብዬ አልጠብቅም። ስለዚህ ድክመቶቻቸውን በጸጋ የሚቀበሉበት የተሻሻሉትንም ነገሮች ሲመሰገኑ እሱንም እንደ ጥሩ ትምህርት የሚወስዱ የመንግስት ተወካዮች ይሳተፉበታል ብዬ ነው የምጠብቅ።
የስብስብ ለሰብአዊ መብቶች በኢትዮጵያ ዳይሬክተር አቶ ያሬድ ኃይለማርያም ለሰጡን ማብራሪያ እናመሰግናለን። እንግዲህ ጉባኤውና ውይይቱ ከተደረገ በኋላ ደግሞ ሁሉንም የጎንዮሽ የሚመለከታቸውን ሰዎች ይዘን ለውይይት ተመልሰን እንመጣለን። ለዛሬ በአሜሪካ ድምጽ ስም አመሰግናለሁ።
እኔም እድሉን ስለሰጠሽኝ ሲሆን አመሰግናለሁ።
ወደሚቀጥለው ዘገባችን ነው የምናልፈው። የደብረ ማርቆስ ከተማ ነዋሪዎች ከ20 ዓመት በፊት ጥለውት የሄዱትን ሀብትና ንብረት ጠብቀውና ተንከባክበው በማቆየት ለኤርትራውያን ሰሞኑን አስረክበዋል። አስቴር ምስጋናው ተጨማሪ አላት።
ነገሩ እንዲህ ነው። አቶ ተስፋ ሚካኤል ግደይ ገና የ8 ዓመት ታዳጊ እያሉ ነበር ከአስመራ ወደ ደብረ ማርቆስ የመጡት። የልጅነት የወጣትነት ብሎም የጉልምስና ጊዜያቸውን በጥሩ ማህበራዊ መስተጋብር ከደብረ ማርቆስ ከተማ ነዋሪ ጋር አሳልፈዋል። ውሎ አድሮ ግን በ1990 ዓ.ም በኢትዮ ኤርትራ ጦርነት ምክንያት ወደ ኤርትራ ይሰደዳሉ። ያኔ የከተማዋ ነዋሪ አንብቶ ነበር የሸኛቸው። ዛሬም ከ20 ዓመት በኋላ አንብቶ ተቀበላቸው። ንብረታቸውንም አንዷን ሳያጎል አስረከቧቸው።
ደብረ ማርቆስ ለመግባት 12 ኪሎ ሜትር ሲቀረን ጨሞጋ በሚባለው ቦታ ላይ ስንደርስ መኪኖችና ህዝቦች በጥሩ ሁኔታ አቀባበል በጥሩ አቀባበል ተቀበሉን። በጥሩ ሁኔታ ቤታችን አስገቡን። በእውነት ነው የምላችሁ፣ ህዝቡም በጎች አርዶ ጠበቀን፣ ቤታችንን አስገቡ ነው። በእውነት በእውነት ካልጠበቅ ነው በላይ ነው የቆየን ሁኔታ።
አቶ መድህን የግደይ ሌላው ከአስመራ የመጡ የደብረ ማርቆስ ከተማ ነዋሪ የነበሩ ሰው ናቸው። የ25 ዓመት ወጣት እያለሁ ነበር ደብረ ማርቆስ የመጣሁት ይላሉ።
ሁሉን ነገር አወቅሁ ዜናው በሙሉ ማለት ዜና ያደኩ ከ20 ዓመት በፊት በወቅቱ በተፈጠረው የፖለቲካ ጉዳይ ኤርትራውያን ናቸው ተብለን ምንም ያጠፋነው ነገር የለም፣ የበደልነው ነገር የለም፣ በዜግነት ብቻ በመሆናችን ብቻ ከደባ ቆስ ተባረን ወጣን። አንድ ጋቢ ነው ያን እጄው ተቸደላ አይፈቀድልም ተብዬ ነው። አንድ ጋቢ ሷም ለመኝታ ለመንገድ ለራምቶን ተብራ ነው የተፈቀደችልኝ። ያችን ጋቢ እጄ ነው ወደ ኤርትራ ሄድኩኝ። በዚህ 20 አመት ውስጥ ምንም አይነት ኮሙኒኬሽን አልነበረንም። ግንኙነት የለም። ቴሌፎን ተቋርጧል። ደብዳቤም ፖስታ የለም። ሰውም የሚመጣም የሚሄድም አልነበረም። ሁሉ ወፍም ራሷ አትወጣም አትወጥ ጋባም የነበረ በዛን ሰዓት። ግን በቅርቡ ጊዜ ነው ማለት ወደ አንድ አመት አካባቢ ይሆናል ቴክኖሎጂ ባፈራው መንገድ በኢንተርኔት አልፈን እንገናኝ ነበር። ስለ ሰላምታ ምናምን እንላወጥ ነበር። ስለ ቤቱ ስለ ምናምን ጠይቃቸው ነበር። ቤቱ በጣም ጥሩ እንዳለ ይነግሩናል። ምንም አይነት ቤቱ ሳይነካ ያው ከዚህ በፊት ቢኬሪ ራሷ ሻይም ተጣባት የነበረች ቢኬሪ ተሰቅላ ነው ግድግዳ ላይ ያገኘዋት። አንድ ነገር ሳይነካ የደብረ ማርቆስ ህዝብና የአካባቢ የቀበሌ 7 ነዋሪዎች በደንብ ተንከባክቦ አቆዩልን ቤቱን። ያለ እርጅና በስተቀር ምንም የሆነ ነገር የለም። እርጅና ደግሞ ቤት አይደለም፣ ሰው ያረጃል ይሞታል ያለ ጉዳይ ነው። ጉጉት ስለነበረ ነው ወደዚህ ለመምጣት። ታስሮ እንደተፈታ ውሻ ነው የሮጥ ነው። ሌላ ምን ደስታው በጣም ስለተሰማን።
በደብረ ማርቆስ ከተማ 06 ቀበሌ ነዋሪ የሆኑት አቶ አይናዲስ ፈቃዱ በተለይ ከአቶ ተስፋ ሚካኤል ጋር ከብሔራዊ ውትድርና ጀምሮ እንደሚተዋወቁና በጓደኝነትም ክፉውንና መጥፎውን አብረው ያሳለፉ የቁርጥ ቀን ጓደኛ እንደሆኑ በሲቃ ይናገራሉ።
ሲሄዱ ልናደርገው የምንችለው ነገር የለም ቁሞ ከማንባት በስተቀር። አሁን ደግሞ ደስታ ነው። ደስታ ያስለቅሳል። በትግራይ ክልል በሽሬ እንደ ስላሴ ግዳጃችንን ጨርሰን ዛሬ ሞትን ነገር ሞት ስንል አገራችን ገባን። አገራችን ገብተንም እኔ ዳግም ዘመቻ ሲሄድ እሱ ወንድሜ እዚሁ መቅረቱ ሙያ ተምሮ ጠብቆ አሁን ለምበላው እንጀራ ያበቀኝ እሱ ነበር። ግን ጊዜ ነው፣ ወቅት ነው፣ ምንም ማድረግ አትችልም። አሁን ደግሞ ተመስገን ሁሉን አየ። እኔ በህይወት ይኖራል ብዬ ፈጽሞ አላስብም፣ አለልመውም ነበረ። ግን እንደ ድገት እንደ ዱብዳ አንዱ ወንድማችን መንቀሳቸውን ሰምቶ በስልክ ሲያበስርልን ይሄ ነው ብዬ ልነግርህ አልችልም። የአካባቢው ህብረተሰብ ይመኘው ነበረ ድምፃቸውን መስማት ነው፣ መኖራቸውን ማረጋገጥ ነበረ። እነሱ ግን ሳይውሉ ሳያድሩ እኛም ብለው ነው የመጡት። ሀብት ንብረት እኮ አፍርተዋል አላቸው። ከዚህ የሚፈልጉት ነገር የለም፣ ህዝቡን ነው የፈለጉት፣ ወንድምነትን ነው። ስለዚህ እግዚአብሔር የተመሰገነ ይሁን። የአካባቢያችን ህብረተሰብ እልል ብሎ አልቅሰው እንደሸኛቸው እልል ብሎ ተቀብሏቸዋል።
በእናቱ ተስፋ ሚካኤል መምጣት የተደሰተው አብሮ ያደገው የሀገሬው ሰው ብቻ አይደለም። ከአስመራ ተነስተው ደብረ ማርቆስ እስኪደርሱ ድረስ በየከተማው ያገኙት ኢትዮጵያዊ ጭምር እንጂ።
ደሴ ላይ ስንደርስ የደሴ ህዝብ ሲም ካርድ አላገኘንም ነበር፣ ከየት ነው የምናገኝ ብንላቸው እንዴ ከየት ነው የመጣችሁ ብለው ታርጋዋን በማየት ሲም ካርዱን ቴሌኮሙኒኬሽን ሂደው በእውነት በስማቸው ተመዝግቦ እንኩ ለእናንተ ሌላም ይገባቸዋል ብለው ሲም ካርድ ሰጡን። ደብረ ብርሃን አደርን። እዛም ደግሞ የምናውቃቸው ሰዎች ስለነበሩ በጣም ተቀበሉን። ሌሎችንም የዛ ሀገር ተወላጆችም አናውቃቸው ነበረ። የመኪናዋን ታርጋ በማየት ከኋላ ኋላችን ተከትለው ከየት ነው የመጣቸው አሉን። ከአስመራ ነው የመጣን አልናቸው። ምን እንተባበራቸው አሉን። አልጋ ነው የምንፈልገዋል ነው ወሰዱን። ቆንጆ መኝታ ቤት አሳዩን። እዛ አደርን። ምን እንተባበራቸው አሉን። በቃ አሁን መሽቶ ስላለ ነገ እንገናኝ ተባልን። በነጋታው ተቀጣጥረን ሻሂ ጠጣን፣ ቡና ጠጣን፣ አስተናገዱን። ከዚያም በራያ ቆቦ ሻሂ ቡና እየጠጣን የመጣን ታርጋዋን ሲያዋት አያናግሩንም። ታርጋዋን ሲያዋት ብቻ ይመጣሉ ወደኛ። ከታርጋዋ ጋር ተጠግተው ፎቶግራፍ ይነሳሉ። ምክንያቱም እንደዛ አይነት ታርጋ ያለው መኪና አይተው ስለማያውቁ በጣም ነው የተደሰቱ። እኛ እንደዛ አይነት ነገር አላወቅንም፣ ተከፈተ እንዴ መንገዱ ምናምን እያሉ ከታርጋዋ ጋር መኪናዋ ጋር የተነሱ እኛ የምንጠጣውን ቡናና ምንበላውን ደግሞ አትከፍሉም እናንተ፣ እኛ ራሳችን የምንከፍለው እያሉ ራሳቸውን እየከፈሉ እየመጣ ነው ማለት ነው።
በአቀባበል ስነስርዓቱ ላይ ከከተማው ነዋሪዎች በተጨማሪ የከተማው ከንቲባና ምክትል ከንቲባው ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ልጅነት በጦርነት መካከል የተሰኘው ቤተ መዘክር በዓለማችን በጦርነት ሳቢያ ሕይወታቸውን አደጋ ላይ የወደቀውን ሕጻናት ታሪክ ብቻ ቁልጭ አድርጎ የሚያሳይ ብቸኛው ቤተ መዘክር ነው። በቦስኒያ የነበረው ጦርነት ከተጠናቀቀ ከሁለት አስርት ዓመታት በኋላ በሳርጄቮ እንደ አውሮፓውያን አቆጣጠር በ2017 ዓ.ም
ነበር የተመሰረተው። በጦርነት ውስጥ ያለፉ ህጻናትን የህይወት ጉዞ የሚያስቃኘው አጋር ጊዜያዊ ቤተ መዘክር ደግሞ በዩናይትድ ስቴትስ ዋሽንግተን ዲሲ በዚህ ወር መጀመሪያ ለተመልካች ለእይታ ክፍት ሆኗል። ባልደረባችን አዝራ ዶልቤሪ ከጦርነቱ የተረፉና በሙዚየሙ የሚገኙትን ቁሳቁሶች ያሰባሰቡ ግለሰቦችን የቤተ መዘክሩን አስፈላጊነት ጠይቃለች። መስታወት አራጋው ታቀርባለች።
አዲሱ ቤተ መዘክር በጦርነት መከራ ውስጥ ላለፉ ሰዎች ልብ በእጅጉ ቅርብ ነው። በዋሽንግተን ዲሲ የተከፈተው ልጅነት በጦርነት መሃል የተሰኘው ጊዜያዊ ቤተ መዘክር የግለሰቦችን የግል ንብረቶች፣ የተለያዩ መረጃዎችና በጦርነት ውስጥ ያደጉ ህጻናት ታሪኮችን ይዟል። ከነዚህ መካከለ አንዷ ከለበሰችው ልብስ በተጨማሪ ትከሻዋ ላይ የደረበችውን ሳትጥል ዩናይትድ ስቴትስ የደረሰችውን የሜሊና ስሊምቤጎቪክ ታሪክ ይገኝበታል።
We are refugees from Bosnia. We came here in 1993 and I also hold
የቦስኒያ ስደተኞች ነበርን። በ1993 እንደ አውሮፓውያን አቆጣጠር ነው ወደዚህ የመጣ ነው። በህይወት ስካለው በፍጹም ከእጄ መነጠል የማልፈልገው ለኔ ውድ የሆነው ይህ ብርድ ልብስ ነው። ስመጣ ከኔ ጋር ነበር ብርድ ልብስና በጣም ያረጀ ቴዲ ቤር አሻንጉሊት ይዤ ነበር። አሁን አሻንጉሊቱን ለልጄ ሰጥቻታለሁ። እነዚህ ሁሉ ወደ ዩናይትድ ስቴትስ ስመጣ ለኔ በጣም ውድ ማስታወሻዎች ናቸው።
ቤተ መዘክሩ ከጦርነቱ የተረፉ አዳጊዎች ታሪካቸውን ለዓለም እንዲያካፍሉ እድል ከፍቶላቸዋል። ዊላን የጆርጅ ዋሽንግተን ዩኒቨርሲቲ ተማሪ።
ከጦርነቱ የተረፉ ልጆችን ታሪክ ስሰማ ይህ ለመጀመሪያ ጊዜ ነው። በጣም ነው የተሰማኝ። እንደገባኝ ሌሎች ሰዎችም ይህንን ማወቅ ይኖርባቸዋል።
ኢላና ኦሰር የጆርጅ ዋሽንግተን ዩኒቨርሲቲ ተማሪ።
የጦርነትን አስከፊነት በተደጋጋሚ ብንሰማም ከራሳቸው ከህፃናት አንደበት ግን ሰምተን አናውቅም። ይህ ደግሞ ችግርን ተቋቁሞ የመኖር አቅማቸውን በአጽንኦት ያሳያል።
ፋሊ ቡዶክ በካምቦዲያ ረጅም ሀረግ ካለው ቤተሰብ ነበር የተወለደችው። አሁን ግን እሷ ከሁለት እህቶቿና ከእናቷ በስተቀር የተቀሩት ዘመዶቿ በሙሉ በጅምላ ዘር ጭፍጨፋ ህይወታቸው አልፏል።
ታሪኬን ለእህቴ ልጅ ለተሰጣት የትምህርት ቤት የቤት ስራ በአንደበቴ አጋርቻለሁ። በዚህ ደግሞ ለሁሉም ማጋራቱ አስፈላጊ ይመስለኛል። ምክንያቱም በጦርነት መሃል የልጆች ህይወት ምን ገጽታ እንዳለው መነገር ይኖርበታል። እኔ ከነዚህ ልጆች መካከል አንዷ ነኝ። በካምቦዲያ በ1970ዎቹ በኩመር ሪዥ የስልጣን ዘመን የአምስት ዓመት ልጅ ነበርኩ።
ቤተ መዘክሩ በሳራጂቮ ከተከፈተ ጀምሮ ከሶሪያ፣ ከዩክሬን እና በቅርበት ከተገኙት ከቦስኒያ እና ከካምቦዲያ ጦርነቶች የተረፉ የህፃናት ቁሳቁሶችን ሰብስቦ በዩናይትድ ስቴትስ ለእይታ አቅርቧል። የቤተ መዘክሩ መስራች በዩናይትድ ስቴትስ ከተመሳሳይ ቤተ መዘክሮች ጋር በጋራ ቤተ መዘክር ለማቋቋም ፍላጎት እንዳላቸው አስታውቀዋል። ጃስሚኒንኮ ሃሊሎቪክ በዩናይትድ ስቴትስ የልጅነት በጦርነት መሃል ቤተ መዘክር መስራች ናቸው። ከጦርነቱ የተረፉት የህይወት ተሞክሯቸው ለዓለም ትምህርት መሆን እንዳለበት ያምናሉ። ስለዚህ ለጎብኚ ሁሉ ይህ መልእክታቸው እንዲደርስ ይፈልጋሉ። ሜሊና ከቦስኒያ ወደ ዩናይትድ ስቴትስ የተሰደደች ናት።
ምናልባት ጎብኚዎች የተጻፉትን ቃላቶች አጣርተው ማንበብ ወይም የነበረውን ስሜት ላይረዱት ይችል ይሆናል። ነገር ግን የባሌት ዳንስ ጫማዎችን፣ አሻንጉሊቶችን እንዲሁም በጦርነት መሃል ያለፈች ልጅ ለእናትነት በቅታ ለልጆቿ ታሪኳን ስትናገር ስለ ጉዳዩ አሳሳቢነት የበለጠ መረዳት ይኖርብናል። ጦርነትንም በፍጥነት ማቆም መቻል አለብን።
በጦርነት መሃል ያለፉ የህይወት ታሪካቸውን ለሌላው መንገሩ ጠቃሚነት እንዳለ ሆኖ ከዚያ በላይ ግን አሁንም እነሱ ያለፉበትን የጦርነት መንገድ ሌሎች ህጻናት እንዳይደግሙት ጋሻ መሆን እንደሚገባ ይናገራሉ።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበርን።
ዝግጅታችንን ሲያቀናብረልን የቆየው ሞክቢል ያቢሮ ነው። የስርጭት መሐንዲሱ ቻውስተን አብሮን ነበረ። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Radio Sagale Americati.